que es el bret más de venir por Gamachín, Abun y Yamral. بزيك فل بغنن المفرق يتدرسون إيهابانا سبورت بأونا تنيا تاريك لاي يتمسرس ما سعى تركا كفل عمست أرسمتان يتقلال لا برغرامات شن سنسامي يونال
تنا غريا غري
سلام للاي يا حضري راس سمعي يا كان شيوس
ተናገሪ አገሬ እባክሽ ተና አንቺ እናታል ስብናን ተላብሽ እንደፈለክ አንቺ እናት አገሬ ስንት ግፍ ታየብሽ ነፍሰ በላ ነፍሰ ገዳይ ሁላ እጁን ጠረገብሽ ተናገሪ አንቺ አገሬ እባክሽ ተጣሪ ከርተማጽንሽን ወለል አርገሽ ከፍተሽ ፈጣሪ ምድሪቱ ድምጥሽን ከፍ አርገሽ ተነሱ ተነሱ በእና ቀስቅሽ ጥሪያቸው እኛን አራፍ አርበኞችሽ ውስጥ ያስተኛሽ እስላም ክርስቲያኑ ባርነትን ጠልቶ ፋሽስትን ተጋፍጦ መስዋዕት የሆኑት በጋዝ ተቀጣጥሎ ለመላው ጥቁር ህዝብ ተምሳሌ ላረጉሽ በደንብ አጥንታቸው ይብቻ አላስባሽ እባክሽ ጥሪያቸው ድምጽሽ ከፈርብሽ የሰማታት ያለ አዎ የሰማታት ያለ ብለሽ ቆካደሽ እኛን ወራርም ቆራጠው ከጉድጓድ ያጣሉ ያለምን ጥቁርስ ባንገት ቀን ያስባሉ እና አብርሃም ደቦጫን በላይ ዘለቀ ባልሻባ ነፍሶ ሙሉ እንደታጠቀ ወይና ተጣሪ ደጃች አህመድ ወንዱን ገረሱ ዱኪና ሀብተ ጊዮርጊስ ደናዴ ከነዝናራቸው እንዳዙ ጎራል የጣይቱ ያለ አው የጣይቱ ያለምዬ ምኒልክ አሉላ አባ ነጋ ዘር አይደረስ ብለሽ ወይና ተጣሪ ኃይለ ማርያም ማሞ ባልቻባኖቱ ድምጽሽን ከፍባለሽ አዎ ባክሽ ጥሪያቸው ያን ያላጠጓቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኖ አላገራት ወያኔ በሚስም ትግራይ ውስጥ መሽገው የባሪያውን ስራት ድጋሚ መልሰው እየተፈነጉ ያንዱ ልጅ ካንዱ አንገት እየደረፉ የሰው ልጅ እንደከብት አቤት አንቺ ሀገር ምን አይነት ተፈጠርሽ ወያኔ ልትይቃል ሰው በእሳት አጋይቶ የሚያሸት እንደዛ እናንተ ፈጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀብ እኛ እኛ ለኛ አልወንም ሰማታት ይጠሩ እኛማ ዘረኞች ሰልቦን ወኛችን ተጋል ረሃብ ቸነፈሩ ሞቱም በእኛ ፍጡ እጅግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዮ ጋርዶን በዘር ተሸምሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናሪዎቹን በጀርባችን አዝነን ደማችን ይፈሳል ጧትና ማታ በቁም ተቀጥቅጠን እናም ተናገሪ አንቺ አገር ከሰማጠንሽን ወለል አርገሽ ከፍተሽ ተጣሪ ምድርቱ ድምጥሽን ከፍ አርገሽ ተነሱ ተነሱ ወይና ቀስሽ ጥሪያቸው እኛን አላፋር በኞችሽ ውጣስተኛሻቸው ተጣሪ አንቺ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 5 አስብለው እጃቸውን ኪሳቸው ከተው ወደ ሆቴሉ እንግዳ መቀበያ ክፍል ደረሱ። በጎን እይታ ቡድን መሪውን ተመለከቱ። ማንም ትኩረት ያደረገባቸው የለም። አሁንም እርምጃቸውን በመቀጠል ወደ ዋናው በር ተጠጉ። ገብሩ ይከተላል። ሆቴል ስንወጣ ከምሽቱ 5 ሰዓት ነው። ተጫዋቹ በሚተኛበት ሰዓት ወደ ውጭ መውጣታችን ጥርጣሬ አሳደረ። እኛ ለማስነቃት ብለን በር ላይ ለመቆም እንደሚፈልግ ሰው ሆነን ለማስመሰል ቀስ ይያልን ነበር ከሆቴል የወጣ ነው። እኛ ቀስ እንበል እንጂ ውስጣችን ተጣድፏል። ዝግ ብለን እየወጣን ሳለ መንግስቱ ወርቁ ተጠራጥሮ ከተቀመጠበት ተነስቶ መጣ። በሩ ላይ ስንደርስ ልጆች ወዴት ነው የምትሄዱት? ንስኪ ሲለን ሁላችንም እንደተመካከር ፈጥለክ ብለን መሮጥ ጀመር። የት እንደምንሄድ አናውቅም። ፍጥነታችን ለጉድ ነው። ኳስ ሜዳ እንኳን እንደዚህ ሮጠን አናውቅም። በዚያ ላይ ጨለማ ነው። እየተንገዳገድን እየተስፈነጠርን እንሮጣለን። መንግስቱ እየተጣራ ነው። እየሮጥን ድምጽ በሰማን ቁጥር ከኋላ ሰው ያለ እየመሰለን ፍጥነታችንን እንጨምራለን። በዚህ ጊዜ የያያ ጫማ ወለቀ። ያያ የሮጠ ጫማ ይወለቀ እያለ ይጮሃል። እኛም ግራ ተጋባን። በምንሮጥበት ሰዓት ሰው ይከታተለናል ብለን ነው የገመትነው። ምክንያቱም ከምሽቱ 5 ሰዓት ነው። ሰላማዊ ሰው በዚህም ጊዜ እንዲህ አይነት ፍጥነት አይሮጥም። አካሄዳችን ጥሩ አይደለም። በዚህ ሁኔታችን
ፖሊስ ካየን አባሮም ሊይዘን ይችላል። ከተያዝን ደግሞ ጥሩ አይደለም። እያያ ከኛ ላለመድለየት ሲል ጫማውን ጥሎ መሮጥ ነው የፈለገው። ነገር ግን ጫማው መውለቁን እየጮኸ ነበር ያሳወቀው። ሰብስቤ ወደ ኋላ ተመልሶ የያያን ጫማ ይዞ መጣ። ሰብስቤ ጫማውን ይዞ መምጣት ብቻ ሳይሆን ሰው ያለመከተሉንም አረጋገጠ። በርቀት ግን መንግስቱ ፈዞ ቆሞ ያይናል። ስንሮጥ ጨለማ ነበር። መጨረሻ ታጠፍንና ቆም። መንግስቱን እናከብረዋለን፣ እንፈራዋለን። ከሱ በመለየታችን ቅር ብሎናል። ምክንያቱም ይጠቅሙኛል ብሎ አዘጋጅቶ ነው ያመጣል። ካፒቴኑን ጨምሮ ወሳኝ ተጫዋቾች ነው ያጣው። እኛ በመቅረታችን እጀ ተባራ አደረግነው። ነገር ግን ምንም አማራጭ የለንም። ይህ አጋጣሚ ከማንኛውም ጊዜ የበለጠ ነው። ከዛሬ አውሮፓ የሚያስቀር እድል አላገኘንም። እኔ ለብሔራዊ ቡድን ስጫወት ለመጀመሪያ ጊዜ ነው አውሮፓ ትራንዚት ያደረግነው። ሌላ እድል ለማግኘት ያስቸግራል። ቢገኝም ወይ በጉዳት አለበለዚያ በአንድ ነገር ልትቀነስ ትችላለህ። ባገኘኸው አጋጣሚ መጠቀም ነው ይላል ገብሩ። ከሆቴል መውጣቱ ተሳካ። ነፃነታቸውን ለጊዜው አውጀዋል። ከዚህ በኋላ ምን ማድረግ ነው ያለባቸው? ግራ ተጋቡ። ወዴት ይሄዱ? እዚህ ከተማ ምንም የሚያውቁት አበሻ የለም። አንድ ነገር ትዝ አላቸው። ከዚህ በፊት ተጫዋቾች ሲጠፉ ወደ አሜሪካ ኤምባሲ ሄደው ጥገኝነት ሲጠይቁ ቶሎ ምላሽ ያገኛሉ የሚል ነገር በወሬ ደረጃ ሰምተው ስለነበር ወደዚያ ለማምራት ፈለጉ። ነገር ግን መሽቷል። እዚያ ላይ ኤምባሲው የት እንደሆነ አያውቁትም። መኝታ እንዳይዙ ዋጋውን አያውቁትም። በዚያ ላይ በቂ ገንዘብ አልያዙም። ኤምባሲውን አግኝተው የጥገኝነት ጥያቄያቸውን ሳያቀርቡ ምንም ነገር ማድረግ አልፈለጉም። ኤምባሲውን አግኝተው ቢያንስ እስኪነጋ እዚያ አካባቢ ማደር ፈለጉ። ባለታሪኩ ይናገራል። ቦታውን እኛ እናውቀውም። እንደሮጥን ታክሲ አስቆም አሜሪካ ኤምባሲ አድርሰናል ነው። በጣም ተጣልፈናል። ሹፌሩ ሁኔታችን አላማረውም። ግራ ተጋባ። ሊወስደን አልፈለገም፣ ፈራን። እኛ ግን በጣም ቸኩለናል። በዚያ ላይ ጥቁር ስለሆንን ለዘረፋ ያስቆምነው መስሎት ጠረጠረን። ምክንያቱም ብዙ ጊዜ ጥቁሮች ናቸው በእንዲህ አይነት ነገር ላይ የሚሰማሩት በሚል ነው። የሚገርመው አሜሪካ ኤምባሲ ከኛ ሆቴል አጠገብ ነው ያለው። እንደሮጥን ብንቀጥል ወዲያው እንደርስ ነበር። 100 ሜትር አይሞላም። ቦታው ቅርብ መሆኑን እያወቁ እንዴት አሜሪካ ኤምባሲ ይጠይቁኛል በሚል ሾፌሩ ሊጭነን አልፈለገም። እኛ ግን ቶሎ ታክሲ ውስጥ ለመግባት ተቻኮል። ሊከፍትልን አልወደደም። ዶላር አውጥተን ስናሳየው ከፈተልን። መኪናዋ ተነስታ ሄደች። ግን ወዲያው ቆመና የሁላችሁ አሜሪካ ኤምባሲ አለ። ተገረም። 100 ሜትር አይሞላም። ወደ ኤምባሲው ሄደን ቀኑ አርብ ነው። ከምሽቱ 5 ሰዓት አልፏል። በዚያ ሰዓት ወደ ኤምባሲው መሄድ ተገቢ ባይሆንም አማራጭ ስለሌለን ዝም ብለን ሄድን። የጥበቃ አለቃው መሳሪያውን ይዞ በምልክት ዞር በሉ አለን። አራታችንም እየለፈለፍ እንናገራለን። እሱም ይጨቃጨቃል፣ እኛም እንጨቃጨቃለን። የኤምባሲው ዘበኛ ግሪካዊ ነው። እሱ በአገሬው ቋንቋ ነው የሚያወራው፣ እኛ ደግሞ በአማርኛ። ሌላ ፖሊስ አስተርጓሚ ተብሎ መጣ። እሱ ደግሞ የተሰባበረ እንግሊዝኛ ነው የሚችለው። እኛም በተሰባበረ እንግሊዝኛ መናገር ጀመር። ምንም መፍትሄ ጠፋ። በኋላ ፓስፖርታችንን አውጥተን ሪፊውጂ 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 እያልን ማሳየት ጀመር። ፓስፖርት ይዘን በምልክት መነጋገሩ ጠቀመን። ምን እንደፈለግን ገባው። ሌላ የፖሊስ ኃላፊ ተጠራ። ይህ ደግሞ በደንብ እንግሊዝኛ ይችላል። እኛም ሰባብረን አስረዳናቸው። ዛሬ አርብ ነው፣ ነገ ቅዳሜ ስራ የለም፣ ሰኞ ነው ማነጋገር የምትችሉት አለን። በፍጹም አለ። ኤምባሲው ለኛ ሲል ተከፍቶ ማነጋገር አለበት፣ በጣም ችግር ላይ ነን አልነው። በኋላ አግባባንና ወደ ሆቴል ይዞን ሄደ። እዚያ እንድናድር ተደረገ ይላል። ወደ ሆቴል ሲወስዷቸው ጠረጠሩ። ተጫዋቾቹ ያሉበት ቢወስዱንስ ብለው ፈሩ። ፖሊሶቹ አግባብተውና አሳምነው ሌላ ቦታ አሳደሯቸው። ይህ ሲሆን ከምሽቱ 7 ሰዓት አልፏል። ነገር ግን የቡድኑ ሰዎች ደግሞ በዚያን ጊዜ በየፖሊስ ጣቢያው እየተመዘገቡ ነው። ፖሊሱ ወስዶ ያሳደራቸው ሆቴል በፍጹም ሊመቻቸው አልቻለም። ወጥተው ለማምለጥም ፈለጉ። ምክንያቱም የቡድኑ ኃላፊዎች ለፖሊስ ስላመለከቱ ፖሊሶቹ ልጆቹ ያሉበት ድረስ ይዘዋቸው የሚመጡ መሰላቸው። ስለተገኝነት ብዙም እውቀት የላቸውም። ሄደው ወደ አገር ቤት ከተመለሱ ምን እንደሚደርስባቸው ስለሚያውቁ ሁሉ ነገር አስጨነቃቸው። እርስ በርሳቸው መጨቃጨቅ ጀመሩ። እንደገና ሌላ ችግር መጣ። የቡድን መሪው አራት ተጫዋቾች ስለጠፉብን አመልክተናል፣ በፖሊስ እጅ ናቸው ያሉት። ፖሊስ እነዚህ ተጫዋቾች ካላስረከበን ከግሪክ አንወጣም፣ ሄደንም ሊቢያ አንጫወትም። ይህንን ለመንግስታችን አመልክተን ወደ መጥፎ ሁኔታ እንዳንገባ ልጆቹ ይሰጡን አሉ። ፖሊስ በዚህ ጉዳይ ላይ መጨነቁ አልቀረም። በፖሊስ በኩል አንዳንድ እንቅስቃሴዎችን ሲመለከቱ ሁኔታው አልተመቻቸውም። ልጆቹ ወደ አገራቸው እንዲመለሱ ለማግባባት እየተሞከረ ነው፣ ግን ተይዘው ከተመለሱ ጥሩ የሚሆን አይደለም። ስለዚህ በአንድ አቋም ከዚህ አገር መውጣት እንደማይችሉ ለፖሊሶች አስረዱ። ወደ አገራችሁ ሂዱ ከምትሉን እዚሁ ግደሉን አሏቸው። በመጨረሻም የቡድን መሪው ተስፋ ስለቆረጡ የቀሩትን ተጫዋቾች ይዘው ወደ ሊቢያ ሄዱ። የኢትዮጵያ ቡድን ወደ አገሩ እስኪመለስ ድረስ ምንም እንቅልፍ አልነበራቸውም። ምክንያቱም እንደገና ከሊቢያ ወደ አቴንስ ሲመለሱ ነገሩን ቀስቀሰው ወደ አዲስ አበባ ይወስዱናል ብለው ሰግተው ነበር። በመጨረሻም ቡድኑ ከሄደ በኋላ ከዚያ ሆቴል አውጥተው ስደተኞች የሚገኙበት ካምፕ ውስጥ አስገባቸው። ከዚያ አሜሪካ ኤምባሲ ያነጋገራቸው። ለምን መጥፋት እንደፈለጋችሁ ግለጹልኝ አለ። ገብሩ ይናገራል፣ እኛ ያው በወቅቱ የነበረውን ፖለቲካ ነው መጥቀስ ያለብን፣ በአጠቃላይ አጋነን አቀረብ። ይህን ያደረግነው ተቀባይነት እንድናገኝ ነው። መጨረሻም ሐሳባችንን ተቀብለው ወደ አሜሪካ ለመሄድ እድሉን እስክታገኙ ድረስ ካምፑስ ተቀመጡ አሉን። አመት ያህል ግሪክ ከተቀመጡ በኋላ ወደ አሜሪካ ሄዱ። ሶስቱ የጊዮርጊስ ተጫዋቾች አንድ አካባቢ ሲቀመጡ ተስፋዬ ግን ሌላ ከተማ ሄደ። ብዙ ሳይቆይ ታሞ ተኛ። 20 አመት ያህል አልጋ ላይ ሲታከም ከቆየ በኋላ በ1995 ዓመተ ምህረት ከዚህ ዓለም በሞት ተለየ። ተስፋዬ በ10ኛው የአፍሪካ ዋንጫ በተዘጋጀው ቡድን ውስጥ አባል ሲሆን ጸጋዬ ኮሚቴ ውስጥ ስማቸው ከተላለፉ 10 ተጫዋቾች ውስጥ አንዱ ነበር። ምዕራፍ 7 ግንቦት 1968 ዓመተ ምህረት አዲስ አበባ ጠዋት 3 ሰዓት መስቀል አደባባይ። 300 የሚሆኑ ተጫዋቾች በስፖርቱ ላይ በተለይ በእግር ኳሱ ለውጥ እንዲመጣ ሰላማዊ ሰልፍ ለማድረግ እየተንቀሳቀሱ ነው። ብዙዎቹ የእግር ኳስ ተጫዋቾች ሲሆኑ ጥቂት የብሔራዊ ቡድን ቦክሰኞችና አትሌቶች ተቀላቅለዋል። ከቡጠኞቹ ኢብራሂም ሐሰን፣ በየነ፣ አሰፋ ጎሪላ፣ ታደሰ አላመራውና ሌሎችም ይገኙበታል። የሰልፉ አስተባባሪና መሪ ገረመው ዘርጋ ነው። ገረመው ከ10ኛው የአፍሪካ ዋንጫ ብሔራዊ ቡድን ስብስብ ውስጥ መቀነሱና መቀጣቱ ቅር አሰኝቶታል። ህዝቡም በገረመው መቀጣት ተቆጥቶ ነበር። ብሔራዊ ቡድኑ ከምድቡ ባለማለፉ ህዝቡ ፌዴሬሽኑን እየነቀፈ ገረመውን ደግፎታል። አሁን ይህን ሰልፍ በማስተባበር ሲመራ የህዝብ ድጋፍ እንደሚያገኝ ያውቋል። በስፖርት ውስጥ አብዮት እንዲቀጣጠል ይፈልጋል። የስፖርት ቤተሰቡን በማሳመጽ ነገሩን መንግስት ላይ ተመሳሳይ ተቃውሞ እንዲነሳ ለማድረግ እየሞከረ ነው በሚል ያወሩበታል፣ ሪፖርትም አድርገውበታል። ሰካራም ሆኗል። ሰልፈኞቹ ከእስጢፋኖስ ቤተክርስቲያን ተነስተው ወደ አብዮት አደባባይ እየመጡ ነው። ከፊት ሆኖ አንድ ሰው መፈክር ሲያሰማ ከኋላ ያሉት ያስተጋባሉ። ስፖርቱ ስር ነቀል ለውጥ ያስፈልገዋል ያስፈልገዋል። ፌዴሬሽኑ በግለሰቦች መመራት የለበትም የለበትም። የስፖርት ደም መጣጮች ይውደሙ يودمو عديس لوت انفلقالن انتنا كسلطاني ورج سمية تتكتنو يورج يقدر يدفع موت لكري موت لكري إيالو سلفين وچو يقوازالو كنني سلفين وچربا يتوسن وطاق وچكوالا يبتعال إزباوي منقست يقوابان لوت أهولونو يحبا يتشنفال إيالو يفكرالو يقرمو زرجا سلفين وچكوالا يتكالات قلوتن لبالاراتشوم نسوم ملو لملو يحبان علاما يميرام بدو تدبكو يقبو ناتشو بقرمو زرقا استبابالي النس يالو التسلاتي وچم بيهونو يحبا يميسولنا يدر سرقو قبوش تكالاك لو باتشوال يهي تاوكو زغيثونو بس جانجيزي بتام يتمارو كفر يمزيبالو يأير منقدنا بانك سراتنيوش ناتشو النزي خلطة مسرابي تشتغمو بوغتو درقن بتام كمت قاومات شوية تنسا سلام ويسل يادرقو نبار قرمو زرقام يهير منقر سراتن يانبار ين يسفوستن يوش سلس سيمارا يهيها بان تدير كويزو منقست لأي لما سامسنو بمين يفيدريشن سووش عوستو بطال بوغتوم يتطرقمو بزيه منقرنو سلفو كتكهيد بوالا قرمو ببزو سبورت بيتا سبزن دقاف عقنيتوال يرسوك إياكي ليلو تشم إياك تقابوتنو بزي معال مركاتو أكبابي عن ودددر تكهيدا يه يسبورت فيستيبال يتزقاجو باكبابي وطاقشنو ودددرون ببلاينة يمي مراو بلاتشونو بلاتشو يبراري كوكب هجعاشنو براري كوكب تمارينا وطاقش يمي بسوبت بمونو የወታደራዊ መንግስት ሰዎች ቡድኑን የያፋ ስብስብ ነው በሚል ፈርጀውታል። ፈራሪ ከመቻል ጋር ባደረገው ጨዋታ በመርዳቱ ያፋ ደርግን 2-0 አሸነፈው ስመባል ደርሷል። በፌስቲቫሉ ላይ በሚደረገው የፍጻሜ ጨዋታ በክብር እንግድነት ገረመው ዘርጋ እንዲገኝ ተደረገ። ገረመው የተጋበዘው በስፖርት ለውጥ እንዲመጣ የህዝቡን ጥያቄ በማንሳቱም ጭምር ነበር። ገረመውን ይጋብዘው በላቸው ነበር ከጥቂት ቀናት በኋላ ደርግ በላቸውን ይሐፋነው በሚል ረሸነው በላቸው ከነበረበት ቀበሌ የመጡ ወጣቶች ባብዮት አደባባይ ሰልፍ አድርገው ገሚሱ ተይዟል የሚዲ ባልቲ ከበር የስፖርት ትጥቅ ያደረጉ ወጣቶች በሰልፍ መጓዝ ግድያ ይቁም እያሉ ድምጻቸውን ማሰማት ጀመሩ ሰልፉ እንዲበተን ወታደሮች ትእዛዝ ሰጡ ወጣቶቹ ግን መስመራቸውን ጠብቀው መጓዝ ጀመሩ ድንገት የተኩስ ሩምታው ሲጀመር አራቱ ወደቁ ሰልፈኞቹ ሴንት ጆሴፍ ትምህርት ቤት ጋር ደርሰው ገና ወደ አብዮት አደባባይ እየታጠፉ ነበር በሌላ ወቅትም የኢሃፓ አባል የነበሩ ከየክለቡ የተመረጡ ተጫዋቾች ሰልፍ አድርገው የተወሰኑት ታስረዋል ሌሎቹ አምልጠዋል የከረመው ዘርጋ ጉዳይ እንዲጣራ በጸጋይ ኮሚቴ ውስጥ በቀይ ስክሪፕቶ ስሙ ተይዟል እርምጃ እንዲወሰድባቸው ተራ ከሚጠብቀውም አንዱ ነው አደጋ ላይ እንደወደቀ ገብቶታል በተለይ አሁን ያዘጋጀው ሰላማዊ ሰልፍ ብዙ ነገር እየጎረጎረበት ነው እሱ ግን የመጣው ይውጣ ብሎ ሰካራም ሆኗል መጠጥ እላዩ ላይ ተጭኖበታል ትሮፒካል ቡና ቤት ገብቼ በጠዋት መጠጥ ተጀምራለሁ የሚያውቁኝ ሰዎች በእግር ኳሱ ተስፋ ቆርጦ መጠጡ ላይ ገባበት እያሉ ያሙኛል እኔ ግን በኳሱ ሳይሆን በሌላ ጉዳይ ችግር ላይ ስለወደቅኩ ነበር ይላል ገረመው ከሞት ለማምለጥ እየታገለ ነው አንድ ቀን አንድ ሰው ሊገለው እንደሚመጣ አውቋል የሆነ ሰው መኪና ውስጥ መሳሪያ ይዞ ሊረሽነው እንደሚፈልግ ተነግሮታል ደግሞም ሌላ ሞት ይጠብቀዋል ከ35 ዓመት በኋላ ታህሳስ 2005 ዓ.ም አዲስ አበባ ገረመውና እኔ ይህ ነገር ከተከሰተ ከ35 ዓመታት በኋላ አንድ ቡና ቤት በር ላይ ቁጭ ብለን ስለ ሰላማዊ ሰልፉ ጉዳይ እያወራ ነበር። ጥያቄ ያነሳውለት ጥያቄ ሰልፉን ማን ነው ያዘጋጀው? ገረመው እኔ ነኝ። ሰልፉ ያፓን ለመደገፍ የወጣ ነው? ገረመው አይደለም። ግን ተብሏል? ገረመው እኔም እንደዚያ ሰምቻለሁ ግን አይደለም። በያፓ ሳበው እኔን ለመግደል ፈልገው ነው። ጥያቄ በሰልፉ ውስጥ የያፓ አባላት የሆኑ ሰልፈኞች ተካተዋል? ገረመው ይኖራሉ ግን በዚያ ሰዓት እኔ አላውቅም በኋላ ሰምቻለሁ። ጥያቄ ሰልፈኞቹ የት ሄዳችሁ? ገረመው ደርግ ጽፈት ቤት። ጥያቄ አንተም ሄደሃል? ገረመው አልሄድኩም። ለምን? ገረመው ተወካያችሁን ላኩ ተባለ። እነማን ናቸው የሄዱት? ገረመው እነ ኢብራሂም ናቸው። ማን አናገራቸው? ገረመው የደርግ የማስታወቂያ ኮሚቴ። ምን አሏቸው? ጥያቄያችሁን ተቀብለናል መልስ ይሰጣችኋል አሉ። ከዚያ በኋላ አንተ ምን እንቅስቃሴ ያደረግ? ገረመው ማስተባበርና መግፋቴን አልተውኩም ግን ዛቻ በዛብኝ። የስፖርቱን ጉዳይ በምስጢር እንዲያጣራ የተቋቋመው የጸጋዬ ኮሚቴ የገረመውን ጉዳይ በጥብቅ ይከታተላል። ከጀርባና ከፊቱ ማን እንዳለም እያጣራ ነው። ደግሞም በአይነ ቁራኛ እየተጠበቀ ነው። በተለይም ጸጋዬ ኮሚቴ ውስጥ ግንባር ቀደም ሚና የሚጫወተው ዶክተር ፍቅሬ መርዕድ ነው። ዶክተር ፍቅሬ የመኢሶን አባልና የህዝብ ድርጅት ጉዳይ ጽህፈት ቤት ሰራተኛ ነው። እሱ ደግሞ በኢሃፓ ገዳይ ቡድኖች በጥብቅ ይፈለጋል። ዘርጋ ወይስ ዘርጋው? በስፖርቱ በኩል ጸጥታን ለማስፈን እዚህ አካባቢ አስቸጋሪ የሆነውን ገረመውን ማስወገድ መፍትሄ ነው ተብሎ ታምኖበታል። በዚህ በትርምስ መሃል አንድ ሰው ሊገለው እንደሚመጣ ገረመው አውቋል። አንደኛ ኢሃፓ ነው ተብሎም ተፈርጇል። ገረመው እንዲህ ይላል፣ እኔ ያን ጊዜ በስፖርቱ ላይ ለውጥ ፈልጋለሁ ግን የኢሃፓ አባል አልነበርኩም። ለውጥ መፈለግ ኢሃፓ የሚያስብል ከሆነ ሌላ ጉዳይ ነው። አንዳንድ ሰዎች ያንተ ጉዳይ አብቅቶለታል ይሉኛል። አንድ የማውቃቸው የስፖርት ደጋፊ ተጠንቀቅ፣ ሊገልህ የሚፈልግ ሰው አለ አለኝ። ተስፋ ቆርጬ መጠጥ ጠጣለሁ፣ ይወጣልኝም ሰካራም ሆንኩ። ያን ጊዜ ምናልባት ያልገደሉኝ በአንድ ምክንያት ሊሆን ይችላል። የአገሪቱ ተቀዳሚ ምክትል ሊቀመንበር ከሆኑት ከሻለቃ አጥናፉ አባተ ጸሐፊ ጋር አብረን ነው የምንውለው። ባለማዕረግ ወታደር ነው፣ ሁሌም መሳሪያ ይታጠቃል። ምናልባትም ከእሱ ጋር በመሆኔ ሳይገሉኝ ቀርተው ይሆናል። እሱን ያስተዋወቀኝ አየር መንገድ የሚሰራ ሰው ነበር። ሻለቃው አብረን ስንውል እውነት ተናግሬ ከብሔራዊ ቡድን መባረሬና መቀጣቴ አሳዝኖታል። ጀግና ሰው ያስደስተኛል፣ ለአገርህ ነው የታገልከው ይለኝ ነበር። ለጥንቃቄ በሚል ታርጋ እየቀያየርን ነበር የምንሄደው። በእኔ ላይ እርምጃ ሊወሰድ እንደታሰበ የሰማው ነገርም ሊኖር ይችላል። በጣም ነበር ጥበቃ የሚያደርግልኝ። ማታ ቤቴ ያደርሰኛል። በወቅቱ አጋር ከሌለህ አደጋ ነው። ያን ጊዜ እኔ ደግሞ በተለይ ፌዴሬሽን አካባቢ ባሉት ሰዎች ጥርስ ውስጥ እንደገባው አውቄዋለሁ። መጀመሪያውኑም አልወደዱኝም። የሆነ ዕለት አንድ የፌዴሬሽን ሰው ከልምምድ በኋላ ጸጉር አበጣጠርህ እንደ ሌሎቹ አይደለም፣ ድንቅ ነው ብሎ ነገረኝ። ያደነቀኝ መስሎኝ ደስ አለኝ። የዛኝ ማን ያዘዋል? አንተ ከሌላው የተለየህ ነህ እያሉህ ነው ብሎ ነገረኝ። ይህ ማለት እንደ ሌሎቹ ሁን ካለበለዚያ እናጠፋሃለን አይነት ነበር። ሌላ ቀን ደግሞ ትሬኒንግ ሰርተን ስንወጣ ሪኮሎዞ ነህ አለኝ። ምን ማለት ነው ብዬ ዲክሽነሪ ላይ ቃሉን ብፈልግ አጣሁት። የእኛ ክለብ ጸሐፊ ብዙ ቋንቋ ስለሚችሉ ቃሉን ስጠይቃቸው አደገኛ ማለት እንደሆነ ነገሩኝ። ፌዴሬሽን አካባቢ ያሉት ሰዎች እኔን እንዳደገኛ ነገር ስለሚያዩኝ ሊያጠፉኝ እንደፈለጉ ተረዳሁ። የሆነ ምክንያት ፈልገው ያስመቱኛል። ታናሽ ወንድሜ ጎበዝ ተጫዋች ነው። ያፋነው በሚል አሰሩትና የሚጠይቁት ግን ስለኔ ነው። በጣም እየገረፉ አሰቃዩት። በጸጋዬ ኮሚቴ ውስጥ ዶክተር ፍቅሬና ጸጋዬ ባልተግባቡበት ጉዳይ አጥብቀው ቢከራከሩም ወደ አንድ ስምምነት መምጣት አልቻሉም። የጸጋዬ ኮሚቴ ሰዎች በገረመው ላይ መረጃ እያሰባሰቡ ነው። ከነማን ጋር እንደሚውል ምን እንደሚሰራ ሳይቀር አጣርተው ያበጥራሉ። ማጣራቱን ግን ቶሎ መጨረስ አልቻሉም። ኮሚቴው ውስጥ በገረመው ጉዳይ ለሁለት ተከፍለዋል። አንደኛው ወገን ያለቀለጠው እርምጃ ቶሎ ይወሰድበት ካለበለዚያ ፌዴሬሽኑንና መንግስትን እየበጠበጠ ነው ሲል፣ ሌላኛው ወገን ደግሞ እርምጃ መወሰዱን ደግፈናል፣ ነገር ግን ከሱ ጀርባ ያሉትን እስክናውቅ የተወሰነ ጊዜ እንጠብቅ የሚል ነበር። ገረመው ይናገራል። አንድ ቀን ደሳለኝ ሆቴል ዶክተር ፍቅሬ መረድ መጣ። ቀድሜ እኔ አይቼዋለሁ። ቁጭ ብሎ ግራና ቀኝ ያያል። የሚፈልገው ሰው እንዳለ ገመትኩ። የሆነ ነገር ጠረጠርኩ። ድንገት እኔን አየኝ። ቶሎ ብሎ ተነስቶ መጣ። እፈልግሃለሁ አለኝ። እኔን? አዎን። ለምን? በጣም እፈልግሃለሁ። ወደ ውጭ ይዞኝ ወጣ። ሊገለኝ እንደፈለገ ገብቶኛል። እየዛተብኝ ነው። መሳሪያውን አውጥቶ አቀባበለ። ወደ ጨለማው ይዞኝ ሄደ። በቃ ዛሬ አለቀልኝ አልኩኝ። እየጎተተኝ እንደወጣን ምን አደረው አልኩት። ምን ያላደረከው ነገር አለ? ጥፋት አለብኝ? አዎ። ገረመው ዘርጋው ነህ ወይስ ዘርጋ ነህ? ዘርጋ ነው። ውል የለበትም? የለበትም። ማን ነው ውል የጨመረው? አላውቅም። እርግጠኛ ውል የለውም? የለውም። ዛሬ ትቼሃለሁ። እንደገና እየዛተብኝ ትቶኝ ሄደ ይላል ገረመው። ይህ የሆነው በ1968 ዓመተ ምህረት መጨረሻ ነው። ከአንድ ወር በኋላ መስከረም መጀመሪያ ላይ በጸጋዬ ኮሚቴ ስብሰባ ላይ ገረመው ተጨማሪ መረጃ ቀረበበት። አብዛኛዎቹ መረጃዎች የመጡት በዶክተር ፍቅሬ መረድ ነው። ለዶክተር ፍቅሬ መረጃውን የሰጠው ፌዴሬሽን ውስጥ ያለ ሰው ነበር። የገረመው ጉዳይ እንዳበቃለት ኮሚቴው ተስማማ። ከዚህ በላይ መረጃ ማሰባሰቡ አስፈላጊ አይደለም። ለህዝብ ድርጅት ጉዳይ ጽህፈት ቤት ስሙ ተላልፎ እርምጃ እንዲወሰድበት ኮሚቴው ተነጋገረ። ውሳኔው ሰሞኑን ይሰጣል። በዚህ መሃል ኢህአፓ መስከረም 12 ቀን የጠራው የሥራ ማቆም አድማ ለመከላከል ሲባል የመኢሶንና የደርግ አባላት በየመስሪያ ቤቱ በመሄድ ሰራተኛው አድማ እንዳይመታ በማሳመን ሥራ ላይ ተጠምደው ስለነበር የጸጋዬ ኮሚቴ ስብሰባውን ሳያደርግ ቀረ። መስከረም 23 ቀን ኮሚቴው ይሰበሰብና በስፖርት ውስጥ የኢህአፓን ዓላማ ያራምዳሉ፣ ስፖርቱን በሽፋን ተጠቅመው መንግስትን ይቃወማሉ ተብለው የተፈረጁ ተጫዋቾች ስማቸው ይተላለፍና የግድያ እርምጃ ይተላለፍባቸዋል። በግንባር ቀደምትነት ገረመው ዘርጋ ነው። ከመስከረም 23 ስብሰባ በፊት ተጨማሪ መረጃ ስለመጣ ለዚህ ጉዳይ የአጭር ጊዜ አስቸኳይ ስብሰባ ተጠራርተው ተቀመጡ። አያሌው ስሙ የተቀየረ እንዲህ ይላል። እኔን ኮሚቴ ውስጥ እንድገባ ያደረገኝ ሻምበል ሞገስ ነው። ሌሎችም እንደዚሁ በምደባ ነው የመጡት። ብዙዎቻችን አንተዋወቅም። ኮሚቴ ውስጥ የኢህአፓና የመኢሶን አባላት አሉ። ኢህአፓ ስፖርት ውስጥ ምን ያህል እንደገባና እነማን ተዋናይ እንደሆኑ ለይቶ ማሳወቅ ሲሆን፣ በተጨማሪም በ10ኛው የአፍሪካ ዋንጫ የኢህአፓ ጎን ሆነው ቡድኑን ሲበጠብጡ የነበሩትና ስፖርቱን ተገን አድርገው በመንግስት ላይ ህዝቡን ያነሳሱትን አጣርቶ ማቅረብ ነው። ከባድ ጥፋት ያለባቸውንም አብዮታዊ እርምጃ መውሰድ ካለበት ወስኖ ማቅረብ ይችላል። በየክለቡ ያሉ ኢህአፓ የመለመላቸውን አጣርተን ስላቀረቡ እስር ቤት የገቡ ነበሩ። ዋናዎቹን ግን ስማቸውን ካስተላለፍ እርምጃ ነው የሚወሰድባቸው። ለምርመራ የሚሆን መረጃዎች በአብዛኛው የሚመጡት በጸጋዬ በኩል ነው። አንዳንዴም አባላቱ በሚያቀርቡት መረጃ ላይ እንነጋገርበታለን። ከመደበን የበላይ አካልና ከኮሚቴው አባላት ውጭ ማንም ሰው ስለዚህ አጣሪ ቡድን አያውቅም። አንዳንድ ለምናምናቸው ሰዎች ስለተጠርጣሪ ግለሰብ ማጣራት እንዲያደርጉልኝ ለኮሚቴው ምንነት የነገርናቸው ሰዎች አሉ። በስብሰባው ወቅት ውሳኔው ላይ ሁላችንም እንፈርማለን፣ ግን ኮፒ እንኳ ይዘን አንሄድም። ስንወያይም ማስታወሻ መያዝ አይፈቀድም። ስፖርት በተለይ እግር ኳስ በወጣቱ ተወዳጅና የሚዘወተር ነው። ወጣቱ ደግሞ በአብዛኛው በኢሃፓ መስመር ያለ ነው። ይሄ ማለት ደግሞ ስፖርቱ በኢሃፓ መዳፍ ስር ወድቋል። መንግስትም የሚፈልገው ይሄን መረብ መበጣጠስ ነው። የኛ ኮሚቴም ተግባር እያበጠርን ጥፋተኛውን ማቅረብ ነው። የብሔራዊ ቡድን ዙሪያ ማጣራት ሲጀመር አስቸጋሪ አልነበረም። በኋላ ግን ውስብስብ እያለ ሄደ። ከመስከረም 23 በፊት አስቸኳይ ስብሰባ ተጠራ። እርምጃ እንዲወሰድባቸው ስማቸው የሚተላለፉ ተጫዋቾች ተለይተው ታውቀዋል። የኢሃፓ አባል መሆናቸው ሳይታወቅ እኛ ኮሚቴ ውስጥ የተመደቡ አባላት ነበሩ። ማንነታቸው የታወቀው መጨረሻ ላይ ነው። እነሱ ደግሞ ሳይታወቅባቸው የራሳቸው አካሄድ ነበራቸው። በተጫዋቾቹ የመጨረሻ ውሳኔ ላይ ስንደርስ በእኛ ኮሚቴ ውስጥ ያሉት የኢሃፓ አባላት የነኚህ ልጆች ጉዳይ እንደገና እንዲታይ ሐሳብ አቀረቡ። የነሱ ጥያቄ ሌሎች በጣም አደገኛ ሰዎች ተደብቀዋል። እነዚህ የሌሎች መሳሪያ ናቸው። እነኚህ ከተመቱ ሌሎችን ማግኘት አንችልም። ለጊዜው እነዚህን እናቆይና እነዚያን ማለትም ከጀርባቸው ያሉትን እንከታተል የሚል ነበር። መጀመሪያ አቋም የተያዘባቸው ሰዎች ጉዳያቸው ስለተጣራ ይህ ውሳኔ እንደማይሻር ተገለጸ። ስብሰባው ሲካሄድ ጸጋዬ አልነበረም። ጸጋዬ በሌለበት ፍቅሬ ነው የሚመራው። የዚያን ቀን ሳንሟላ ነው የተሰባሰብ ነው። ለመነጋገር መሟላት አለብን ስለተባለ ጸጋዬ ባለበት መስከረም 23 ውሳኔ ይተላለፍና ለህዝብ ድርጅቱ ይላካል። ከስብሰባ በኋላ ዘካርያስና ፍቅሬ ተያይዘው ሄዱ። ግን ያልተግባቡት የሚያከራክር ጉዳይ ነበራቸው። መስከረም 23 ለሚደረገው ስብሰባ እየተዘጋጀን እያለ መስከረም 22 ቀን ጠዋት ዶክተር ፍቅሬ መረጥ ትናንት መገደሉን ነገሩኝ። ለጊዜው አላመንኩም። የመስከረም 23ቱም ስብሰባ ለሌላ ጊዜ ተዘዋወረ። ዶክተር ፍቅሬን ሊገድል ወይም ሊያስገድል የሚችለው የዚያን ቀን አብሮት የሄደው ዘካርያስ እንደሆነ ነው የምገምተው። ስብሰባው ላይ በተለያየ ጊዜ ፍቅሬ የሚያነሳውን ነገር አጥብቆ ይከራከረዋል ይላል አያሌው። ዶክተር ፍቅሬ መርዕድን የገደሉት በላይነት ገብረ ማርያምና ህዝቅያስ ተፈሪ ናቸው። ምናልባት ህዝቅያስ ማለት ስብሰባው ላይ ዘካርያስ በሚል የሚሳተፈው ወጣት እንደሆነ አያሌው ይገምታል። ዶክተር ፍቅሬ መርዕድ እንዴት እርምጃ እንደተወሰደበት ገዳዩ በላይነ ገብረ ማርያም ከተያዘ በኋላ ለመንግስት የምርመራ ክፍል የሰጠው ቃል እንዲህ የሚል ነበር። ዶክተር ፍቅሬ መርዕድ አንደኛ የመይሶል አባል ነው፣ ሁለተኛ ደግሞ የህዝብ ድርጅት ጽህፈት ቤት ሰራተኛ ነው። እዚያው ታላቅ ድርሻ ያለው ሰው ነው። ህዝቡንና አብዮቱን በመደገፍ ህዝቡን ከስቃይና ከጭቆና ከበደል ለማስለቀቅ ሲባል እነዚህ ጸረ ህዝብ ግለሰቦችና ጸረ ህዝብ ድርጅቶች በግድ መደምሰስ አለባቸው በሚል መሰረት ብዙ ውይይትና ብዙ ጠብ ካደረግን በኋላ አለመግባባት ቢፈጠርም በመጨረሻ ውሳኔ አሳለፍ። እርምጃው መወሰድ አለበት፣ ካልወሰድ አለፍ ማለት የኛ ህይወት መጥፋት ሳይሆን ራሱ አብዮቱ በትክክለኛው መንገድ ትክክለኛው መስመሩን ይዞ እንዳይሄድ ይሆናል። ይህንን እርምጃ መውሰድ አለብን በተባለ መሰረት እንግዲህ በመጀመሪያ በዶክተር ፍቅሬ ላይ እርምጃ ተወሰደ እንጂ ሌሎችም የህዝብ ድርጅት ጽህፈት ቤት አባሎች ተመሳሳይ እድል እንደሚገጥማቸው ግልጽ ነው። ዶክተር ፍቅሬ ከስራ የሚወጣበትን ሰዓት፣ ከስራ ወጥቶ ወዴት እንደሚሄድ፣ ከዛ ከስራ ወጥቶ ከሄደ በኋላ ማጥናት ጀመርን። ማጥናት ስንጀምር እኔና ይትባረክ ነበር። ከይትባረክ ጋር ሆነን በዳትሰን መኪና ፒክአፕ አረንጓዴ መኪና ሳንሳይ ቀስ እያል እንከተለው ነበር። ከስራ ወጥቶ በየት መንገድ አልፎ ወዴት እንደሚሄድ ከዛ በኋላ ባደረግነው የስምንት ቀን ክትትል መሰረት አመቺ ሆኖ ያገኘነው ስፍራ ሚስቱን ከስራ ስትወጣ የሚቀበልበት ስፍራ ነበር። በዛ መሰረት ቀንና ወሩን በትክክል በማላስታውሰው ቀን ስፕሪንግ ሆቴል ሴት ፓላስ ጋር ተቃጠረ። በ12 ሰዓት መኪና ይዞ መጣ። ከዛ ተያይዘን በመከላከያ ሚኒስቴር በታች ወገን በኢትዮጵያ ሆቴል ፊት ለፊት አድርገን ሰንጋተራ ለመሄድ መንገዳችንን ስንቀጥል መብራቱ ጋር አየነው። ያው ተባባልንና እኛም ተከትለነው ሄድን። ኋላ ኋላው ሰንጋተራ አካባቢ ስንደርስ መኪናውን አቆምንና እሱ ሂዶ የሚያቆምበትን ቦታ ስለምናውቅ እንግዲህ አንተ መኪናውን ይዘህ ሄደህ ኢሳማ አካባቢ ጠብቀኝ፣ እኔ በዚህ በኩል ተግባርን ፈጽሜ እመጣለሁ ተባብለን ይፋረክ መኪናውን ይዞ ሄደ። እኔ ቀስ ብዬ እጄን ኪሴ ከትቼ መንገዱን አቋርጬ ወደ ንግድ ስራ ትምህርት ቤት ግንብ ጋር ሞርጌጅ ባንክ ፊት ለፊት ጉዞዬን ቀጠልኩ። ትንሽ ከቆየ በኋላ ምስትየዋ መጣ። መኪና ውስጥ ገብታ ቁጭ ስትል ባጠገቡ እንደሚያልፍና ጤና ስትልኝ እንደሚል ሰው አስመስዬ ራሱ ላይ በኮልት ሽጉጥ 38 ከመታወት በኋላ ሩጫዬን ቀጠልኩ። መኪናውን ይዘህ ጠብቀኝ ወዳልኩት ስፍራ ሴትየዋም ወጣ ከኋላ እንደመከተል አድርጋ ነበር፣ ግን ሊደርሱ አልቻሉም። ከዛ መኪና ውስጥ ሄጄ ገባሁ። ግዳጄን ፈጽሜያለሁ እንሂድ እንግዲህ ስለው ለመሄድ ስንል መብራቱ ያዘን። መብራቱ ሲይዘን ወደ ኋላ ተመልሰን ኢሳማ ፊት ለፊት ባለችው ኮረኮንች መንገድ ቁልቁል ሄድን። በኮርኮንቿ መንገድ ቁልቁል ከሄድን በኋላ ወደ አስፋልት ትንሽ ዝቅ ብለን ከወረን በኋላ ወደ አስፋልቱ ለመጠምዘዝ ስንሞክር ከስራ የመውጫ ሰዓት ስለነበርና ትራፊክም በጣም ከባድ ስለነበር ሰዎችም መከታተልና መጮህ ሲጀምሩ ከመኪና ወጥተን መሮጥ ጀመርን። እኔ ባቡር ጣቢያ ኋላ ባለችው ኳስ ሜዳ አጠገብ አድርጌ ወደ ጨርቆስ ሰፈር ውስጥ ገብቼ መንደር ለመንደር እያሳበርኩ ከሮጥኩ በኋላ ወደ ደብረ ዘይት መንገድ ወጥቼ በአውቶቡስ አድርጌ ወደ ቤቴ ወረድ። ይህንን ግዳጅ በምፈጽምበት ጊዜ ማስተላለፍ የነበረብኝ የድርጅቱ ገንዘብ ነበር። እዚያን ዕለት ለይትባረክ አስተላልፌያለሁ። ሰውየው እንዴት እንደተመታና ግዳጅም መፈጸሙ እንደተሰማ በድርጅቱ ዘንድ ደስታ ነበር። ነገር ግን የተለየ ምስጋናና የተለየ ነገር ለኔ ምንም አልተደረገልኝም። ያቱም ይህ ተግባር ለስምና ለዝና ወይም ለምስጋና ሳይሆን የሚፈጸመው እያንዳንዱ የድርጅቱ አባል አምኖበት ተወያይቶበት አቅዶ ያወጣው ስለሆነ ነው። ተግባሩን እኔም ባልፈጽመው ማንም ሰው ሊያደርገው የሚችለው ስለነበረ የተለየ ምስጋና፣ የተለየ ስም ወይም ዝና ያተረፈልኝም እንዲያተርፍልኝም የምፈልገው ማትረፍም የነበረበት አልነበረም የለምም በማለት በላይ አሉን ሰጠ። በመጨረሻም ተይዞ ካመለጠ በኋላ በሌላ ጊዜ ተገደለ። ምዕራፍ 8 የበየነ ታክቲክ። በየነ ከጸጋዬ ኮሚቴ መረጃ አግኝቷል። አነጋጋሪ የሆነው ይህን ነገር እንዴት ሊያገኝ ቻለ የሚለው ነው። በየነ ኮሚቴ ውስጥ ካለ አንድ ግለሰብ ጋር የጠበቀ ግንኙነት ከሌለው በስተቀር ስውር ከሆነው ከጸጋዬ ኮሚቴ ትክክለኛ መረጃ አያገኝም ነበር። በየነ የጌታቸው አበበ ዱላ ጥብቅ ጓደኛ ነው። አብረው ነው የሚውሉት፣ ምሽትም እንደዚሁ። የጸጋዬ ኮሚቴ በብሔራዊ ቡድን ዙሪያ ማጣራት ሲጀምር ጌታቸው አበበ ኢሕአፓ ነው በሚል መረጃ እንዳገኙ አሳውቀዋል። ጌታቸው ከኤርትራ ከተመረጡት ተጫዋቾች ጋር ክፍል ዘግቶ በመንግስት ላይ ይዶልታል፣ ሌሎችን ተጫዋቾች ይመለምላል በሚል ማጣራት እየተደረገበት ነው። ጌታቸው ስለዚህ ምንም የሚያውቀው ጉዳይ የለም። የጸጋዬ ኮሚቴ ማጣራት አድርጎ እርምጃ ከሚወስድባቸው ውስጥ ስሙ አለበት ብሎ በየነ መረጃ አግኝቷል። ይህን ነገር እንደሰማ ለጌታቸው ጥብቅ ምስጢር አጫውታለሁ ስላለው በቀጠሮ መጠጥ ቤት ተሰይመዋል። ይታቸው ጉዳዩን ለማወቅ ፈልጎ ንገረኝ አለው። የቱን በጥብቅ ለምን እንደፈለከኝ ያንተ ነገር ያሰጋኛል። እኔ ምን ሆኝ የሆነ ቦታ ስምህ ተነስቷል። የት? አንድ ቦታ። በምን? በክፉ ነገር? ምን አደረው? ለግድያ ተፈልግሃል? እኔ? አዎ። ማን ነገረ? ስቀልድ ነው። የበየነ አጀማመር የቀልድ አልነበረም። ግን ሁኔታውን ሲያየውና የጌታቸው ፊት ሲለዋወጥ ጉዳዩ የሚሄድበት አቅጣጫ መጥፎ ነው። ወሬው ተሰምቶ ችግር ሊፈጠር ይችላል። የጨዋታውን አቅጣጫ በመቀየር የቀልድ ለማስመሰል እየጣረ ነው። ጌታቸው አሁን በየነ ያወራው ወሬ የቀልድ እንዳልሆነ ገምቷል። በየነ ከኤርትራ ተጫዋቾች ጋር ጌታቸው ስላለው ግንኙነት በደፈናው ችግር እንዳለበት ነገረው። በርግጥ ጌታቸው ከኤርትራ ለብሔራዊ ቡድን ከተመረጡ ተጫዋቾች ጋር በጣም ይቀራረባል። እነሱ በድፍረቱ በጣም ይወዱታል። በአልሱሪ ይሉታል። ጀግና ወንድነህ ለማለት ነው። በችሎታውም በጣም ያደንቁታል። ጠቋሚው ጭስ ጌታቸው በጣም ካርታ መጫወት ይወዳል። አንድ ቀን ዮሐንስ የተባለ ከሐማሴን ከተመረጠ በረኛ ጋር ክፍል ዘግተው ካርታ መጫወት ጀመሩ። በቅድሚያ ዮሐንስ እድል ቀናው። ቆይቶ ግን ድል ለጌታቸው ሆነች። ጨዋታው ተጧጧፈ። ከፍ ያለ ገንዘብ እያስያዙ ሲጫወቱ ዮሐንስ ደሞዙን ጨረሰ። ዮሐንስ ለማስመለስ ብሎ ከጓደኞቹ ተበድሮ ተጫወተና በድጋሚ ተበላ። በነጋታው ልምምድ አልሄድም ብሎ ተኛ። ሲጠየቅ ጌታቸው ይጫወትላችሁ አለ። መበላቱ ቢያናድደውም ሌላ ቀን ብድሩን ለመመለስ ተጫወተ። ግን አልተሳካለትም። ጌታቸውና ከአስመራ የተመረጡ ጓደኞቹ ክፍል ዘግተው ካርታ መጫወታቸውን ትራይ ብለው ተያይዘውታል። እነዚህ በር ዘግተው የሚጫወቱ ልጆች ስማቸው ለጸጋይ ኮሚቴ ተላልፏል። ከአንድ ዓመት በፊት በነጌታቸው ላይ መረጃ ተገኝቷል። የጸጋይ ኮሚቴም ማጣራት የሚያደርገው በዚህ መረጃ ላይ ነው። ከጌታቸው ጋር ካርታ የሚጫወቱት ልጆች ጸረ መንግስት አቋም አላቸው ተብሎ በደህንነቶች በጣም ይፈለጋሉ። ቀስ በቀስ ደህንነቶች እነሱን ለማፈን እየተዘጋጁ ባሉበት ጊዜ ነው ልጆቹ አምልጠው በረሃ የገቡት። ጌታቸው ምንም ውስጥ ባይኖርበትም ከነሱ ጋር ክፍል ውስጥ በር እየቆለፉ በመዋላቸው መንግስት ላይ እየዶለቱ ነው በሚል የሆነ ሰው ጠቁሞበታል። በየነ ደግሞ ጉዳዩን ደርሶበታል። ይህ ነገር ከመከሰቱ ከአንድ ዓመት በፊት ጌታቸው ድንበር አቋርጦ ኬንያ ገባ። ሞምባሳ ወደብ ላይ መርከብ ቆሞ ተመለከተ። ወደ ኖርዌይ የምትሄድ መርከብ ናት። ከጓደኛው ጋር መርከብ ውስጥ ተደብቆ ገባ። መርከቧ ጉዞ ጀመረች። ብዙ ሰዓት በጉዞ ስለቆዩ መርከቧ የሚፈለግበት አገር የደረሰች መሰለው። አውሮፓ እንደሆነ ገምቷል። ሲጋራ ጠማውና ማጨስ ጀመረ። ጭሱ ቅርብ ለነበረው የመርከቡ ሰራተኛ ሸተተው። በጭሱ ጥቆማ ሁለቱም ተያዙ። ስለተያዙ አልከፋቸውም። አውሮፓ ስለደረሱ ቢያንስ ጥገኝነት ይጠይቃሉ። ሆኖም መርከቧ አውሮፓ አልደረሰችም፣ ገና ታንዛኒያ ነበረች። ሁለቱም ታሰሩና ወደ ኬንያ ተመለሱ። ጌታቸውም በመርከቡ ውስጥ በመገኘቱ ጥፋተኛ ነህ ተብሎ ፍርድ ቤት ቀርቦ ተወሰነበት። በኳስ ተጫዋችነቱ የሚያውቀው የፖሊስ አባል አስፈታው። እዚያ በችግር ላይ ቢቆይም ወደ ኢትዮጵያ ተመለሰ። ጌታቸው ከአገር የወጣው ስርዓቱን ተቃውሞ ነው በሚል ታርጋ ለጥፈውበት ነበር። ጌታቸው ለምንድን ነው ከአገር የወጣው? ይናገራል። ጀርመን አገር አንድ ክለብ ሊወስደኝ ተነጋገር። የሚመለከተውን ክፍል አሳምኜ በህጋዊ መንገድ ለመውጣት ተፈቀደልኝ። ከመስሪያ ቤቴም የስንብት ወረቀት ወሰድኩ። ወደ ጀርመን ሊሄድ ሳምንት ሲቀረኝ መንግስት ከአሁን ሰዓት ጀምሮ ማንም ሰው ከአገር መውጣት አይችልም ስላለ ወደ ጀርመን የመሄድ እድሌ በሩ ተዘጋ። ከስራዬም ስለለቀቅ ጀርመን ያለው ክለብ ስለሚጠብቀኝ በኬንያ ድንበር አቋርጬ ሄድኩ። ዓላማዬ በመርከብ ወደ ሙኒክ ለመጓዝ ነበር። زیام بیهون سلال تفاکالی و داگری تملس گیلد. و در دیتا ببنده تملسه بیرای بودن لسترنی آفریکاوان چا زگیچت جمرو نبر. با توید نقای چو مکر جرمناوی واسل سای گیتا چون و در بودنو کلاتلو دممدون جمره. کاغر یو تبت کدجای منم بممی گنای هونیتا یمنگس تکامی پولتیکنیانو یه پانالاما به بیرای بودنو سیارم دست. بمید حقای کومیتیو سمو یگنیاد. گیتا چو ایهن آیوکم. بیانگن درسو بطن کلتون بنابیت کچه بلو بمیارو بسات قدم بیانه لگدیا تفلگه هال بلو یتنفسو کدائی گیتات چون هنکنو تاد متد بلای بلایو تجمره مقتام متا گیتات چو یکدمون کدائی علقات چه لینیم آلو یسو تلگدیا یاور رهو لکل دنو علکو قل دايد اللم اهون السنتو او انان تتا قل تون انا ماني نقره قل نقره زاريت ارسه رغفال لمن قل نقر كين اهون يالكوت النقر عدر قالو موقتاو ايجا فاسيه تشكتشكوم برده نقرو قل دالمهونون يتاتشو كبيانة مرجع لينيسوال اهون يميفلقو يهنن وري مان اندن نقرو ماوك بچانو گیتاچو یه بیانن جورو ایزو کدرگ جاگا الله تمو هزیبو علا من اندم میکتل تاو کاله علو او کاله من اندوار راله نگره یگلو نینیال آل نگرهم انه مکول گله چلالو انتا بت گله نیشاره نیال تاو نگره یا بواد دنیا یتو گرمو زرگا سونه نگره አይደለም እና አልወደው ያንተ ያለ መውደድ ከጉዳዩ ጋር ምን ያገናኘዋል የሱ ጦስ ይዞ ይሄዳል ሁለቱም በጣም ሞቅ ስላላቸው ከጭቅጭቅ በቀር ዋናው ጉዳይ ማንሳት አልቻሉም በየነ መጠጡ ካጥሙ በላይ ስለሆነ መናገር አጥፎት ጠረጴዛ ላይ ተኛ ነገሩ በየነን በጣም አስግቶታል ይህንን ምን ጉዳይ ማንሳት አልፈለገም ሆኖም የታቸውን ማስተንቀቅ ፈልጓል እንደገኘው መረጃ ከሆነ በዚያ በቀውጢ ሰዓት የታቸው ላይ እርምጃ ተተወሰደበት በየነ የሚወደውን ጓደኛ በማጣቱ ኃይለኛ ጸጸት ውስጥ ይገባል ጊዜው ደግሞ ነፃ እርምጃ የሚወሰድበት ወቅት በመሆኑ ያለምንም ምስክርና ማጣራት ይረሻል ይችላል ፖለቲካ ውስጥ የገባ ብቻ ሳይሆን በፖለቲካ ስም ጭን በቀልንም የሚወጡበት ጊዜ ነበር። ጌታቸው ደግሞ መጽሐፍ አንባቢና እውቀቱም ጠለቅ ያለ በመሆኑ እንዲህ አይነት ሰዎች በወቅቱ የኢሃፓ አቀንቃኝ ይባሉ ስለነበር በጥንቃቄ የሚታዩ ነበሩ። ማታ በየነ መጠጥ ስላሸነፈው መናገር አልቻለም። በነጋታው እንደገና ተገናኙ። ራስ ሆቴል ነው የተቀጣጠሩት። አንድ ጓደኛቸው ቁርስ ጋብዟቸው አብረው ቆዩ። ልጁ ቶሎ ሊሄድ አልቻለም። ጌታቸው ደግሞ ማታ ያልተቋጨውን ጉዳይ አሁን አጣርቶ ማወቅ ይፈልጋል። ከዛሬ ማለፍ የለበትም። ልጁ ጉዳይ አለኝ በሚል በየነን ይዞት ሄደ። ጌታቸው ቀር ቢለውም ማታ ተገናኙ። ለምንድን ነው ጠዋት ጥለኸኝ የሄድከው? አለው። ልጁ በጣም ስለፈለገኝ ነው። ምንድን ነው ጉዳያችሁ? የግል ጉዳይ ነው። እሱ ነው ነገረ? ስለምኑ? ስለኔ ግድያ አይደለም። ባይሆንማ እኔን ጥለህ እሱ ጋር አትሄድም። እመነኝ እሱ አይደለም። ልጁን ላናግረው ሄጄ አያውቅም አልኩህ። ማናገር አለብኝ። ሰው ይቅርብህ። ለምን? ምስጢር ይባክናል። በየነ ለጌታቸው የሰውየውን ማንነት ካልነገረው እንደማይለቀው አውቋል። መረጃውን ማን እንደሰጠው ከተቆመው ደግሞ እነሱ እንደማይለቁት ተረድቷል። ጌታቸው እሱ ሊያስገድድ የፈለገውን ሰው ማንነት ካወቀ ያለምንም ሁኔታ ሰውየውን ሄዶ እንደሚቀጠቅጥ ያውቃል። በየነ የሰዎችን ማንነት ላለመናገር ተወሰነ በኋላ ጌቾ አንድ ነገር ልምከር አለው ምን تاجروتا بيت بكل عند بفيتو بدنبر وتيجي من هذا الجالو الزيكا مموت الشالها قدايون نقرينينا قديو الزيولونو سويون عن نقرهم يلك عبران النيل يتم عليه دم مالكوه بينا يتاتشون بزو ولمنو يتجي كوميتي أطرطو كجرة سبالة عدقينيا يتبالوتن سماتشون لمن ملك كتوكبر يتلالفات يشارك أيوهان نس كوميتين بسو بكوليات تغراولي شمرنا ارمجا يوسل باتشوات بينا يتجي كوميتي وست ياندان تترطاريو تشنس ماجنيتوات يتاتشو دغمو نقرو منم على سفرراو السو عنداتشون يبوليتكا درجتوس يلبتم بوقتو بزو تورا انيغن يماننم دقاتيم تقاواميم عيدل لهم بدن برا قواري تشيهو التاوس لسرا قدينجي ماننم تقاوامي عيدل لهم بمين بان وقت بان نقاقر قدجيزي ينن ملاش ستوي نبر درقلنا ملجو لباشو سيالغوت وتادروش يراساتشو يبوليتكا درجيز اللبراتشو تحساس عندكال شيزت ايماتو فلساس من تامت امرت يتوبياوس يبوليتكا درجيز تقواقوامه ميسون وزليك إجعاد ماليريلي تكتالو والتدرو بوهالا سدد اسكيمتا درجت سلليلو ودنني يبوليتيكا بارسيوش متتكالل جمرا يابا تنزيوش سلنبرا بزو مليو لباشوش ودزي درجت اندقبو إن القراج بجنا يميسون عبالنو وعلاجن ودوزليك قبطوان مرجعون بتجاي كوميتيوز كان يميسون عبال اندغيني يستامنان بينا لقيتاتشو انيكو انت نسو اندهونك نقرياتشو علو علو من علو تترات روينيا يسووشون مان النكس بس نقرييكو اني راسي سووشون مان نقرهم جن انتن يميك ادم علو انتن يميك ادم علو لقدي يا يالك علو مان نو قرمو زرقانو اسو من عرقه يسو قدعي كبرنو من عرقوان አልቆለታል ሰው ተመደቦለታል ግን ተፋፊ ተቦታ መንግስት ላይ በጣም እየቀሰቀሰ ነው ደሞም ቀንደኛ ያባ ነው አንተን በመናወቅ ተመስክሮበታል ማን ነው መስከረው ጓደኞቹ ጓደኞቹ ሲባል እነማን ናቸው አንተ ማለህበት እንዴ ሊሆን ይችላል ግን ለምን ጠየቀኝ ገረመው ላይ በቅርብ ጥርምጫ እንደሚወሰድበት በየነ ለጌታቸው አስረድቶ ነግሮታል ከሱም ጋር እንዳይውል መክሮታል በሌላ በኩል ገረመውን ሊገል ወይም ሊያስገድድ ኃላፊነቱ የተሰጠው በየነ እንደሆነ ገረመው ይጠረጥራል በበየነ ታክቲ ገረመው በጌታቸው ከተገደለ ጌታቸው በጠጋይ ኮሚቴ ከሚደርስበት ግድያ ይተርፋል ያትሩን በየነ ማቀናበር ጀመረ ጌታቸው ግን የበየነ ወጥመድ አልገባውም
ለላ ፕሮግራማችን በዚሁ ተመጋጋል ይህንን ፕሮግራም ነገ ጧት ከአንድ እስከ 3 እንዲሁ ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ደናምሾ ደናምሾ